Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ በየቀኑ ከምናሰማው የአንድ ሰዓት ፕሮግራም የዛሬ ቅዳሜ ከዚያም ዝግጅት ጀመረ። በኢትዮጵያ እስር ቤቶችና ፖሊስ ጣቢያዎች ውስጥ የህይወት መጥፋትን የጨመሩ ኢሰባዊ አያያዞች ይፈጸማሉ የሚሉ ተከታታይና ተደራራቢ ሮሮች እየተሰሙ ናቸው።
እንደሚለው 15ኛ ተከሳሽ ሱጋኑ አብሮ የተደበደበው እኔ ያየው ፊቴ ላይ ነው የደረሰው ነው በድብደባው ምክንያት ነው የህይወት ያለፈ ነው።
በየቀኑ ወደ ፍርድ ቤት በመጥበቅ ቁጥር አሁን ዛሬም ጥምር ማለት ነው በየቀኑ እንደባደባለን ብለው በየቀኑ ለፍርድ ቤቱ አቤቱታ ያቀርባሉ።
ሀገሪቱ ወደ 105 የሚሆኑ ማረሚያ ቤቶች አሉ። ስለዚህ በክትትል ወይም ደግሞ በጥናት መስፈርት መሰረት ቢያንስ 10% ያህሎቹን ብናይ ባለፈው አመት ግን ሁሉንም አብዛኞቹን ማለት ነው ሙከራ ያደረግነው ፍልስጣዎች እንደዚህ
ተራማረማ ቤቶች የህግ ታራሚዎችን ሰማይ ማስተካከብሮ ነው የሚይዘው።
በምሽቱ ዘገባ ይዘናል በዚህ ጉዳይ ላይ። ጤና ይስጥልና አድማጮች እንደምን አምስታችኋል? ዛሬ ጥቅምት 18 2010 ዓ.ም ምረት ነው። በአለም ዜና የሚጀምረው ፕሮግራማችን ለተኛው አጋማሽ ሙዚቃ ቃና እስከሚቀርብበት ጊዜ ድረስ ቀደም ሲል በቅንጨባ ያሰማናችሁ ልዩ ዝግጅት ይቀርባል። መልካም ምሽት እመኛለሁ። በቅድሚያ ዜና።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳንሽ ተሳየ ነኝ። ልዩ ካውንስል ሮበርት ሚለር የሚመሩት ሩሲያ በዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ ገብታለች የሚለውን ክስ የሚመረምረው የዩናይትድ ስቴትስ ፌደራላዊ አካል የመጀመሪያው ክስ በይፋ እንዲመሰረት አጽድቋል። ክሱ እንደሚመሰረት ትላንት አርብ ያሳወቁት የሚዲያ ዘገባዎች ናቸው። ስለ ጉዳዩ መጀመሪያ የዘገበው CNN የተባለው የዜና ስርጭት ሲሆን ክስ የሚመሰረትበት ማንኛውም ክፍል በመጪው ሰኞ ሊያዝ እንደሚችል ምንጮች መግለጻቸውን ጠቅሷል። ክሱ ምን እንደሆነ ግን ግልጽ አይደለም። ሚለር መስሪያ ቤት ላይ ቃል አቀባይ ስለ ጉዳዩ እንዲያብራሩ ከሲኤንኤን ጥያቄ ሲቀርብላቸው ከመናገር ተቆጥበዋል። ሚለር በበኩላቸው እስካሁን ባለው ጊዜ ስለ ምርመራው የተነፈሱት ቃል የለም። ከስልጣን የተወገዱት የካታሎኒያ ፕሬዚደንት ካርተስ ፒድሞንት ያስወገዳቸውን ካቢኔ ውሳኔ እንዲቀበሉ የስፓኝ ማዕከላዊ መንግስት ካዘዛቸው በኋላ ለካቶሊያ ነጻነት መታገል ቀጥላለሁ ሲሉ ዛሬ ቃል ገብተዋል። ራሱን ያስተዳድር የነበረው የካታሎኒያ ክልል አሁን በማድሪድ ቁጥጥር ስር ውሏል። የካቶሊያ ምክር ቤት ክልሉ ከስፓኝ እንዲገነጠል ትላንት በሙሉ ድምጽ ከወሰነ ሰዓታት ካለፉ በኋላ የስፓኝ ጠቅላይ ሚኒስትር ማሮኒያ ራጃይ የካታሎኒያን ምክር ቤት አፈረሱ። ጠቅላይ ሚኒስትሩ ክልላዊን ምክር ቤት ከማፍረስ አልፈው እንደ አውሮፓ አቆጣጠር ታህሳስ 1 ቀን በካታሎኒያ የቅድሚያ ምርጫ እንዲካሄድ ጥሪ አቅርበዋል። የካታሎኒያን ከፍተኛ የፖሊስ መኮንኖችን ከስልጣን አውርደዋል። ከስልጣን የተወገዱት የካታሎኒያ ፕሬዝደንት በበኩላቸው የካታሎኒያን መንግስት ሊያፈርስ የሚችለው ክልላዊ ምክር ቤት ብቻ ነው በማለት ነጻ ሀገርን ለመገንባት መስራቱን እቀጥላለሁ ብለዋል። አስቀድሞ በተቀረጸ መግለጫቸው አንድ የፈረንሳይ ፍርድ ቤት የኢኳቶሪያል ጊኒ ምክትል ፕሬዝደንት ቴዎዶሪን ኦቢያንግን ባለፈው አርብ የሶስት ዓመታት እስራት በይኖባቸዋል። ይሁንና አሁኑኑ አይታሰሩም። የሀገራቸውን ገንዘብ ፈረንሳይ ውስጥ የቅንጦት ንብረቶችንና ሌሎች ጥሪቶችን ለመግዛት አውለውታል በሚል ክስ ነው የተፈረደባቸው። ቴዎዶሪን ኦቢያንግ የኢኳቶሪያል ጊኒ ፕሬዝደንት ቴዎዶሮ ኦቢያንግ ልጅ ናቸው። ተከሳሹ ቴዎዶሪን ኦቢያንግ የ35 ሚሊዮን ዶላር ቅጣትም ተበይኖባቸዋል፣ ግን አሁን እንዲከፍሉ አይገደዱም። ፈረንሳይ ውስጥ ያለው ንብረታቸውንና ጥሪታቸው እንዲያዝ ፍርድ ቤቱ አዟል። ሻምፕስ ኤሊዜ በተባለው ዝነኛ የፓሪስ ጎዳና አጠገብ ያለው ባለ 101 ክፍሎች ቤት ከሚያዙት ንብረቶች መካከል ነው። 123 ሚሊዮን ዶላር የሚያወጣው ቤት ዲፕሎማሲያዊ ህንጻ ነው ይላል የኢኳቶሪያል ጊኒ መንግስት። ዛሬ በሶማሊያ መዲና ሞቃዲሾ ሁለት መኪና ውስጥ የተጠመዱ ቦምቦች ፈንድተው ቁጥራቸው ያልታወቀ ሰዎች ተገድለዋል። እማኞች እንደሚሉት ታጣቂዎች ናሳ አብዱል በተባለ ምግብ ቤት በር ላይ በፈንጆች የተሞላ ተሽከርካሪን ካፈነዱ በኋላ ሆቴሉን ወረዋል። በመጀመሪያው ፍንዳታ 10 ሰዎች ተገድለው 6 እንደቆሰሉ ተገልጾ ነበር። ይሁንና ሆቴል ውስጥ ውጊያ እንደቀጠለ እማኞች ተናግረዋል። አካባቢው በጸጥታ ኃይሎች ታሽጓል። ናሳ አብዱል የተባለው ሆቴል የሶማሊያ ቤተ መንግስት ህንጻ አጠገብ የሚገኝ ሲሆን ሚኒስትሮችና የምክር ቤት አባላት የሚገኙባቸው የሀገሪቱ ፖለቲከኞች ያዘወትሩታል። የኢጣሊያ አቃቢያነ ህግ በብዙ ሺህ የሚቆጠሩ አፍሪካውያን ፈላሾችን ህገወጥ በሆነ መንገድ ወደ ኢጣሊያ አሸጋግሯል በሚል ክስ የተያዘውን ኤርትራዊ ነጻ ሊያደርግ የሚችል የዲኤንኤ ምርመራ ውጤትን አንቀበልም ማለታቸው ተዘግቧል። የመድኃኒት ሰማርያም በርሀ የፍርድ ሂደት ከአንድ ዓመት በላይ በሆነ ጊዜ የቀጠለ ሲሆን ተከሳሹ በስህተት የተያዘ መሆኑን የሚያሳዩ ማስረጃዎች እየቀረቡ ናቸው። የተከሳሹ ጠበቃ ሚሼል ካትሮፓ ባለፈው አርብ በተካሄደው የረምስ ደቂቃ ፍርድ ሂደት ህገወጥ አሸጋጋሪው ተከሳሽ ሳይሆን ሌላ ተመሳሳይ ስም ያለው ነው ሲሉ ተከራክረዋል። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ።
አሁን ወደ ቅዳሜ ወቅታዊ ዝግጅታችን እናልፋለን። በኢትዮጵያ እስር ቤቶችና ፖሊስ ጣቢያዎች ውስጥ የህይወት መጥፋትን የጨመሩ ኢሰብአዊ አያያዞች ይፈጸማሉ የሚሉ ተከታታይና ተደራራቢ ሮሮዎች እየተሰሙ ናቸው። የኢትዮጵያ ሰብአዊ መብት ኮሚሽን ፖሊስ ጣቢያዎችንና ማረሚያ ቤቶችን ከአንድ ዓመት ለዘለቀ ጊዜ እየፈተሸ መሆኑንና ሪፖርቱን በቅርቡ ለህዝብ ተወካዮች ምክር ቤት እንደሚያቀርብ አስታውቋል። ዓለም አቀፍ ቀይ መስቀል ኮሚቴም ሁሉን ፌዴራልና የክልል የእስር ስፍራዎችን ለመጎብኘት ፍቃድ እንደተሰጠው አመልክቷል። ሰለሞን አባተ የተለያዩ ወገኖችን አነጋግሮ ያጠናቀረው ዘገባ ቀጥሎ ይሰማል።
በአዋጅ ቁጥር 1 ዝባር 1987 ነሐሴ 15 1987 ዓ.ም የወጣውና ዛሬም ስራ ላይ ያለው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ከአንቀጽ 14 አንስቶ በክፍል 1 ከደነገጋቸው ሰብአዊ መብቶች ከመጀመሪያው አንስቶ እስከ አንቀጽ 23 የተደረደሩት በቀጥታም ይሁን በተዘዋዋሪ የተያዙና በህግ ጥበቃ ስር የሚገኙ ሰዎችን የሚመለከቱ ናቸው። እነዚህ ድንጋጌዎች ማንኛውም ሰው የማይደፈርና የማይገሰስ በህይወት የመኖር የአካል ደህንነትና የነጻነት መብት እንዳለው በህግ በተደነገገ ካልሆነ በስተቀር ህይወቱን እንደማያጣ በአካሉ ላይ ጉዳት እንዳይደርስበት የመጠበቅ መብት እንዳለው ያረጋግጣሉ። ህገ መንግስቱ ኢሰብአዊና የጭካኔ አያያዝን የኃይልና የማስገደድ ምርመራን ይከለክላል። የተያዙ ሰዎች ከቤተሰቦቻቸው፣ ከጠበቆቻቸው፣ ከሐኪም ጋር የመገናኘት መብት እንዳላቸው ያዛል። የህገ መንግስቱን ገጾች ያገላብጡና ይመልከቷቸው። መብቶችዎን ይወቁ። የራስዎንም መብቶች እንዲያስከብሩ፣ የሌላውንም መብት እንዳይረግጡ ቢያንስ ሊወናጨፉ የሚችሉባቸውን ወሰኖች ያመላክቱዎታል። እጆችዎን ከመሰናዘሮ፣ ቃታ ከመወልወሎ በፊት የሰው ልጅ ሰብአዊ ፍጡር በመሆኑ ብቻ ምን ያህል የተከበረ እንደሆነ ጥቂት ቆም ብለው እንዲያስቡ ለህሊናዎ ጊዜና እድልን ይቸርዎታል። ይህንን ህገ መንግስት መሪዋ አድርጋ እንደምትንቀሳቀስ የምትናገረው ኢትዮጵያ በሰብአዊ መብቶች አያያዟ ላይ የሚነሱባት ክሶችና ውንጀላዎች ከመንደርና ከቀበሌ አንስቶ በብሔራዊና በዓለም አቀፍ መድረኮች ቁጥራቸው ብዙ፣ ስፍራቸው በአጭር ተነግሮ የማያልቅ ነው። በየአጋጣሚው ከሚስተዋሉ ጥሰቶች እስከ አደባባይ በሰልፈኞች ላይ እስከሚፈጸሙ መደዳ ግድያዎች ናቸው ጥፋት እየተባሉ የሚነሱባት። በርግጥ መንግስቷ ከጥፋት የጸዳሁ ነኝ ብሎ ባይምልም የብዙ ነገር ጀማሪ ነንና ችግሮች እዚህም እዚያም ሊታዩ ይችላሉ እያለ ከመራሄ መንግስቱ እስከ አካባቢ ባለስልጣናት ቢናገርም በየመድረኩ ከሀገራዊም ሆነ ከዓለም አቀፍ ተቋማትና ድርጅቶች የሚቀርቡበትን ክሶች በግንባር ሲያስተባብልም ይሰማል። የጠላት ወሬ ናቸው ነው የሚላቸው። ረገጣዎቹ ይካሄዳሉ የሚባሉት በራሱ በመንግስቱ የጸጥታና የማረሚያ ተቋማት ቁጥጥር ስር በየፖሊስ ጣቢያውና በየወህኒ ቤት ውስጥ ባሉ የህግ ታራሚዎችና ጉዳዮቻቸው ገና እየታዩ ባሉ ተመርማሪዎችና ችሎት ተመላላሾች ላይ ነው።
በዚህኛው ክስ 15ኛ ተከሳሽ ነው በተሻሻለው አለማየሁ ዋቂ ይባላል። እሱ ባለፈው ቀጠሮ አልመጣም። ለምን አልመጣም የሚለው ዛሬ ተገልጿል። እሱ በህይወት የለም፣ እስር ቤት ህይወቱ አልፏል ነው የተባለው። ጳውሎስ ሆስፒታልም የህክምና ውጤት ልኳል። እስረኞቹም እንዲሁ ልጁ በህይወቱ ማለት ገልጸው ምክንያቱንም ለፍርድ ቤቱ አስረድተዋል።
ማን ነው ይሄን ምክንያት ያስረዳው?
አንደኛ ተከሳሽ ብስራት አበራ ነው ምክንያቱን ያስረዳው። እሱ እንደሚለው 15ኛ ተከሳሽ እሱ ጋር ነው አብሮ የተደበደበው። እኔ እያየሁ ፊቴ ላይ ነው የደበደቡት ነው የሚለው። በድብደባው ምክንያት ነው ህይወቱ ያለፈ ነው የሚለው። በነገራችን ላይ የችሎት ረዘም ላለ ጊዜ ነው የቆየው። ብስራት ከመጀመሪያው ከችሎት ከጀመረበት ጊዜ ጀምሮ አልተቀመጠም። እሱ ነው የሚለው ፊቱ ላይ እንደተደበደበ ፊቱ ላይ ልቡን ረግጠው እንደገደሉት ነው የሚናገረው። ከዚህ ባሻገር ግን ብስራት ምንድን ነው ያለው? እዚሁ በጥይት ይገልኛል እንጂ ወደ እዛ እስር ቤት አልሄድም፣ በገዳዮች እጅ ነው ያለው። ፍርድ ቤቱ እዚሁ ላይ መፍትሄ እንዲያፈላልግልኝ ይፈልጋለሁ። እስር ቤቶቹ አብዛኞቹ እስር ቤቶች የስቃይ እስር ቤቶች ናቸው። ነገር ግን ከቂሊንጦ የማይሻል እስር ቤት አለ ብዬ አላምንም። ማዕከላዊ ይሁን ቃሊቲ ይሁን እንድትቀይሩ ይፈልጋለሁ። እንደዛ ካልሆነ ግን አልሄድም ብሎ እስረኞቹም ችሎት ጨርሰው ሌሎቹ ጓደኞች ከወጡ በኋላም እሱ አልወጣም ብሎ ፍርድ ቤቱ ችሎቱ ሁለት ሶስት መዝገቦችን ካየ በኋላ ነው ፍርድ ቤት ምንም እንደማድረግ እንደታወቀ በኋላ የወጣው። ነገር ግን አሁንም ተመልሶ ገብቷል። ችሎቱ በር ላይ እንዳለ አንድ እስረኛ ከችሎቱ ሲወጣ ይታሰራል። በካቴና ካቴናዬን አጥብቀውብኛል ተውብኛል ብሎ እንደገና ለፍርድ ቤቱ ሊያስረዳ ገብቷል። ፍርድ ቤቱ ግን የተለየም ትዕዛዝ አልሰጠውም።
በቪኦኤ ከተሰማ ዘገባ የተቀነጨበና በፌዴራሉ ከፍተኛ ፍርድ ቤት ሶስተኛ ወንጀል ችሎት ሰሞኑን ታድሞ የነበረ ጋዜጠኛ ካየው የተናገረውን ነው ቀንጭቤ ያሰማኋችሁ። ቂሊንጦ ውስጥ ባለፉት አራት ወራት ሦስት እስረኞች በምርመራና በድብደባ መገደላቸውን ተከሳሾች ለዳኞች አቤት ብለዋል። ከ500 በላይ ደንበኞቻቸውን ጉዳዮች በየዕለቱ በተለያዩ የወንጀል ችሎቶች እየተከታተሉ መሆናቸውን የገለጹልኝ ጠበቃው ወንድሙ ኢብሳን በስልክ አግኝቼ አነጋግሬ ነበር።
በየቀኑ ወደ ፍርድ ቤት በመጡበት ቁጥር አሁን ዛሬም ጭምር ማለት ነው በየቀኑ እንገባደባለን ብለው በየቀኑ ለፍርድ ቤቱ አቤቱታ ያቀርባሉ። ፍርድ ቤቱ እንዲህ አይነት ጥሰት ካለ ጽፋችሁ በጠበቃችሁ አማካኝነት በራሳችሁ አማካኝነት አቅርቡ ነው ብሎ ይህን በተደጋጋሚ ያቀርባሉ። የሚቀርቡ ነገሮች በሙሉ ለአቤቱታነት ያህል ይቀርባሉ እንጂ በተጠጋ ቀን እንወሰዱ አሉልም። አጠቃላይ ሲታይ አሁን ያለው የኢትዮጵያ ህገ መንግስት አተረጓጎሙ በጣም አስቸጋሪና አጣብቂኝ ውስጥ የገባበት ነው። እንደ እንደሚመስለኝ አሁን እንደ ተቋም ሳይሆን እንደ ቂሊንጦ ደግሞ እንደ ቃሊቲ ማረሚያ ቤት ሳይሆን እያንዳንዱ የማረሚያ ቤት ወታደር የራሱ እንደ ንጉስ ማለት ነው የፈለገውን እርምጃ ይወስዳል። ስንጠፍ ይሄ ወታደር እንዲበደለኝ እንዲደበድበኝ ሚስተር ገሌ ረዳት ገሌ እንደዚህ ተብሎ በየቀኑ የሚሰማው ሮሮ ፍርድ ቤቱ ሪፖርት ያቀርቡላል። ሪፖርቱ ሲቀርብ የማረሚያ ቤቱ ኃላፊዎች ይቀርባሉ። በሚቀርቡበት ጊዜ ሂደት ነው፣ አላደረግንም፣ አልፈጸምንም፣ ሀሰት ነው የሚሉት። በአንድም ወታደር ላይ ግን አንድ በተወሰደ የለም። ሌላው ደግሞ ሕክምና በምንደረግበት ጊዜ ተገቢ ሕክምና በየጊዜ አይደረግም። ለምሳሌ አቶ አየላ ቦንሳ የሚባል እኔ ጋምበኛ ክረምት ላይ የሞተው ቤተሰቦቹና ጓደኞቹ እንደሚሉት ተገቢ ሕክምና ባለማግኘት ለምሳሌ ቂሊንጦ ያለው ሐኪም ሪፈር ካደረገ በኋላ ከ15 ቀን በላይ ቆይቶ ወደ ቃሊቲ ሆስፒታል እንደሄደ ቃሊቲ ሆስፒታል ሲደርስ በሽታው በጣም ከአቅም በላይ ስለሆነ አንችልም የሚል ሪፈር እንዳደረጉና ልጁ ቀውሎን ገብቶ ወደ ህይወቱ እንዳለፈ ሌሎችም እንደዚያው እስከ ትላንትም ድረስ የሚሰሙ ነገሮች አሉ። ታራሚዎቹ በየቀኑ ሲመጡ ሰብአዊ መብታችን ተደፍሯል፣
ቂሊንጦ ማረሚያ ቤት ውስጥ ተፈጽሟል ወይም እየተፈጸመ ነው የሚባለውን የህገ መንግስት ጥሰትና የመብቶች ረገጣን አስመልክቶ ጉዳዩን አጣርቶ እንዲያቀርብ የኢትዮጵያ ሰብአዊ መብት ኮሚሽን በፍርድ ቤት ትዕዛዝ ተሰጥቶት ነበር። ከትናንት በስቲያው ረቡዕ ቀጠሮ የተባለውን ሳያቀርብ ቀርቷል። ወደ ኮሚሽኑ ደውዬ የህዝብ ግንኙነት ዳይሬክተሩን አቶ ብርሃኑ አባዲን አነጋግሬ ነበር። መስሪያ ቤታቸው ያካሄደውን ምርመራ ውጤት ዝርዝር እንደማይነግሩኝ ገልጸውልኛል። ለምን? የታዘዙት በዳኛ ነውና ለዳኛው ከማቅረባቸው በፊት ለሚዲያ መንገር አግባብ ሆኖ አላገኙትምና የሚያግባባ ምክንያት ነው። ከዚህ የተናጠል አጋጣሚና ትዕዛዝ በተጨማሪ ግን በየፖሊስ ጣቢያውና በየወህኒ ቤቱ ያለውን ሁኔታ ኮሚሽናቸው በቅርብ ይከታተል እንደሆነ ጠይቄያቸው ነበር። አቶ ብርሃኑን
በመደበኛነት የክትትል ስራ እናካሄዳለን። ባለፈው ዓመት አካሄደናል። የክትትል ሪፖርት አዘጋጅተን ለህዝብ ተወካዮች ምክር ቤት ለማቅረብ በዝግጅት እያለን የህዝብ ተወካዮች ምክር ቤት ለክረምት በመዘጋቱ ምክንያት በዚህ ዓመት እንድናቀርብ መግባባት ላይ ከተደረሰ በኋላ ባለፈው ዓመት ያካሄድነውን እንዳለ ማቅረብ አስቸጋሪ ስለሚሆን በዚህ በመስከረም ወር ስምሪት አካሂደን ከተመረጡ ቦታዎች ሳምፕል የሚሆን ምንድን ነው አዲስ ነገር አለ ወይስ ባለፈው ዓመት ካየነው የተሻሻለ ነገር አለ ለውጥ አለ የሚሉትን ነገር ለማረጋገጥ ያህል አሁን በመስከረም ወር ወደጋሚ በመረጥናቸው የማረሚያ ቤቶች እና ፖሊስ ጣቢያዎች ላይ ክትትል ተካሂዷል። ስለዚህ አሁን ይህንን ያካሄድነውን ክትትል መሰረት አድርገን ሪፖርቱ እየተጠናቀረ ነው ያለው። በዚህ በሁለት ሳምንት ጊዜ ጥቅምት ወር መገባደጃ ላይ ለህዝብ ተወካዮች ምክር ቤት ሪፖርታችንን እናቀርባለን።
እነዚህ ናሙና የሚባሉ ቦታዎችን ወይም እስር ቤቶችን ወይም ፖሊስ ጣቢያዎችን ስታነሱ ምንድን ነው መመዘኛችሁ? በምንድን ነው የምታወጧቸው እነዛ ናሙናዎች?
በሀገሪቱ ወደ 115 የሚሆኑ ማረሚያ ቤቶች አሉ። ስለዚህ በዚህ በክትትል ወይም ደግሞ በጥናት መስፈርት መሰረት ቢያንስ 10% ያህሎቹን ብናይ ሌሎችም ይገልጻሉ ከሚል ነው። ነገር ግን ባለፈው ዓመት ግን ሁሉንም አብዛኛዎቹን ለማየት ነው ሙከራ ያደረግነው። ፖሊስ ጣቢያዎቹም እንደዚሁ። ነገር ግን የተመረጡ ማሳያ የሆኑ እንደገና ደግሞ ባለፉት ክትትል በምናካሄድበት ጊዜ ጎላ ያሉ ችግሮች የነበሩባቸው እና እነዚህ ችግሮች መቀረፋቸውና አለመቀረፋቸውን ለማረጋገጥ የሚያስችለን የእነሱ መታየትና የእነሱ ችግር መስተካከልና አለመስተካከል ሌሎቹም እንዲስተካከሉ መንገድ ይከፍታል። በምናቀርበው ምክረ ሀሳብ ላይም የእነሱን ችግሮች አቅርበን እንዲስተካከሉ ስናቀርብና ተቀባይነት ሲያገኝ የሌሎች ማረሚያ ቤቶችና ፖስታዎች ችግር እንዲፈታ መንገድ ይከፍታል ብለን የምናምንባቸውን ቦታዎች ነው የምንመርጠው። ስለዚህ አንደኛው ባለፉት ጊዜያት ክትትል ስናካሄድ ጎላ ያሉ ችግሮች የነበሩባቸው እንደ መነሻ እንወስዳለን። ሁለተኛ ነገር ደግሞ ከታራሚዎች ከታራሚ ቤተሰቦች አቤቱታ የቀረበባቸው ካሉን እነሱን እንደ አንድ ተጨማሪ በናሙናነት እንወስዳቸዋለን ማለት ነው። አሁን ግን የአሁኑ በመስከረም ለናሙና የመረጥናቸው ግን ባለፈው ዓመት በዛ ያሉ ማረሚያ ቤቶችና ፖሊስ ጣቢያዎች ክትትል ስላካሄድንና ያ ሪፖርትም ኦልሬዲ ስላዘጋጀ ነው። ነገር ግን እንዳለ ያን ሪፖርት አሁን ጥቅምት ማቅረብ ከጊዜ አንጻርም አንዳንድ ለውጦች ካሉ ወይም አንዳንድ ያልተለወጡ ነገሮች ካሉ አፕዴት ለማድረግ እንዲያመችን ብለን ክትትላችን ያየናቸውና መሻሻልና ለመሻሻል ለመረጋገጥ ይረዳሉ ብለን ያሰብናቸውን እንደ ናሙና አድርገን መርጠን ድጋሚ ክትትል አድርገናል።
ይህ ጥቅል ሪፖርት በዚህ በጥቅምት መጨረሻ ለሕዝብ ተወካዮች ምክር ቤት እንደሚቀርብ የነገሩኝ አቶ ብርሃኑ አባዲ ምንም እንኳ ከዚያ በፊት በዝርዝር ጉዳዮችና ግኝቶቻቸው ላይ ለመነጋገር አይፍቀዱ እንጂ ችግሮች መኖራቸውን ሪፖርታቸው እንደሚያሳይ ከማብራሪያቸው መረዳት ችያለሁ። ወደዚያ ጉዳይ ጊዜው ሲደርስ እንመለሳለን። ለዛሬ ግን ለምን ይሆን ለትናንትናው ቀጠሮ ኮሚሽኑ በዳኛው ትዕዛዝ መሰረት ሪፖርቱን ያላቀረበው?
ያላቀረብንበትም ምክንያት ያልተጨረሱ ጉዳዮች ስለነበሩ ነው። ባለሙያዎቻችን ሌሎች ተጨማሪ የምርመራ ስራዎችን በመሰማራታቸው ምክንያት እዚህ አጠቃላይ ከሀገሪቱ አልፎ አልፎ ከሚያጋጥሙት ከግጭት ጋር የተያዙ ጉዳዮች ወቅታዊ ጉዳዮች ሲልም መሰረት አድርገው መርማሪዎቻችን ስለተላኩና አጣራፊና ቅድሚያ የሚሰጣቸው ጉዳዮች በማጋጠማቸው ምክንያት የመጨረሻው የምርመራ ሪፖርት ላይ ባለመድረስ ነው እንጂ በሚቀጥለው ቀጠሮ እንደሚቀርብ ነው።
ለመሆኑ ለፍርድ ቤት ትዕዛዝ የኢትዮጵያ ሰብአዊ መብት ኮሚሽን ምን ያህል ክብደት ይሰጣል? ምን ያህል ክብር ይሰጣል?
በሀገራችን የዳኝነት ስልጣን የፍርድ ቤቶች ነው። ስለዚህ በማንኛውም ከዳኝነት ጋር የተያዙ ጉዳዮች የኢትዮጵያ ሰብአዊ መብት ኮሚሽን ብቻ ሳይሆን የሀገሪቱ ከፍተኛው የአስፈጻሚ አካልም ተገዥ መሆን አለበት። ስለዚህ እኛ የፍርድ ቤትን ትዕዛዝ ማክበር ራሱ ሰብአዊ መብት ማክበርን ጭምር አድርገን ነው የምንወስደው። ምክንያቱም ልብ የበላይነት እንዲከበር ማድረግ ነው። የፍትህ ሂደቱ በተሳካ ሁኔታ እንዲሄድ የማድረግ ጉዳይ ነው። ፍትህ የማግኘት መብት ደግሞ ያው ሰብአዊ መብት ነው። ስለዚህ ስራችንም ነው፣ ኃላፊነታችንም ነው። እንደገና ደግሞ የዳኝነት ስልጣን የፍርድ ቤቶች ስለሆነ ፍርድ ቤት ያዘዘው ጉዳይ ማንም ተቋም፣ ማንም ግለሰብ፣ ማንም ባለስልጣን መኮር ኃላፊነት ስላለበት ኢትዮጵያ ሰብአዊ መብት ኮሚሽን ከሁሉም በላይ ቅድሚያ የሚሰጠው ጉዳይ ላይ ይመሰሳል።
አቶ ብርሃኑን ለማብራሪያቸው አመሰግናለሁ። ይሁን እንጂ ክብደቱ በኮሚሽኑ ጠረጴዛ ላይ ምንም ይሁን ምን ፍርድ ቤት ትዕዛዝ የሰጠበት ጉዳይ ሳይሰራ ለተቆረጠው ቀን መድረሱ ሳይረጋገጥ ምን ማለት ይሆን? ያንን ጥሎ ቅድሚያ የሚሰጣቸውን ጉዳዮች መወሰን ምን ማለት ሲሆን፣ በኢትዮጵያ ግንዛቤ ማንም ከሕግ በላይ አይደለም፣ ማንም ከታዘዘ ሊቀርብ ይገባዋል፣ ሊፈጸም ይገባዋል ማለት አቶ ብርሃኑና ኮሚሽናቸው ለእነዚህና ሌሎችም ጥያቄዎች ምላሽ እንዲሰጡ ተጨማሪ መድረክና ዕድል ከፍታለሁ። ደግሞም በእርግጥ ዳኛና ችሎት በኢትዮጵያ በማንም ቢሆን በማን ሊከበር ይገባዋል ይከበራል ከተባለ በመጪው ቀጠሮ ዳኛው ይህንን መጠየቃቸው አይቀርምና ኮሚሽኑ መልስ ማዘጋጀት ሳይኖርበት አይቀርም። ይህ በእንዲህ እንዳለ ግን የሰብአዊ መብቶች ጉዳዮችን እንዲከታተል በመንግስት በጀት የሚንቀሳቀስ ተቋም ሆኖ ሳለ ለምን ይሆን ኮሚሽኑ በእያንዳንዱ ወህኒና እስር ቤት ውስጥ ያለውን ሁኔታ ያለማቋረጥ ቀን ከሌት የማይከታተለው? አቶ ብርሃኑ ይመልሳሉ።
የኢትዮጵያ ሰብአዊ መብት ኮሚሽን ሁለት የበጀት ምንጭ ነው ያለው። አንደኛው በመንግስት የሚመደብለት በጀት ነው። ይሄ መንግስት የሰብአዊ መብት እንዲከበር ያለውን ቁርጠኝነት የሚያሳይ ይሆናል። ፈርስት ኦፍ ዘ ፕሪንሲፕል ተብሎ የሚጠቀሰው እና በየሀገሩ ያሉት ብሔራዊ የሰብአዊ መብት ተቋማት የሚያሳድረው ህግም መንግስት በጀት መመደብ እንዳለበት፣ አስፈላጊ እገዛ ማድረግ እንዳለበት ይደነግጋል። በዚህ መሰረት መንግስት በጀት ይመድባል። ነገር ግን በመንግስት በጀት ብቻ መንጠልጠል ደግሞ የራሱ የሆነ ክፍተት አለው። ምክንያቱም በጀቱ ሳይሟላ ወይም ሲጎል ስራውን ለማካሄድ እንቅፋት የሚፈጥርበት ሁኔታ ስላለ በማቋቋሚያ አዋጁ ሌሎች የበጀት ምንጮችን እንዲጠቀም እድል ይሰጠዋል። ስለዚህ የተለያዩ አጋሮች የውጭ መንግስታት ሊሆን ይችላሉ፣ እንደነ ዩኤንዲፒ የመሳሰሉት እና ሌሎች እንደነ ዩኤንዩናን የመሳሰሉ ሌሎች ዓለም አቀፍ ተቋማትን ድጋፍ ያደርጋሉ። ራሱ ኮሚሽኑም የተለያዩ የበጀት ምንጮችን በመፈለግ ስራውን ለማካሄድ እንዲረዳው የሚጠቀምበት አሰራር እንዳለን እግረ መንገዴን መግለጽ እፈልጋለሁ። ሁለተኛው ነገር ኮሚሽኑ ማረሚያ ቤቶችና ፖሊስ ጣቢያዎችን የማየትና የመከታተል ስራው ቋሚ ስራው ነው። እንዳልከው በማቋቋሚያ አዋጁም በግልጽ ተቀምጧል። የሰብአዊ መብት በመንግስት አካላት፣ የመንግስት ኃላፊዎች፣ የመንግስት ተቋማት፣ በተለይ ደግሞ በስራ አስፈጻሚ አካል የሰብአዊ መብት ጥሰቶች እንዳይኖሩ የመከታተል የመቆጣጠር፣ ጥሰው ሲገኙ እንዲታረሙ የማድረግ ኃላፊነትና ስልጣን ተሰጥቶታል። ስለዚህ ሁሉንም ማረሚያ ቤቶችና ፖሊስ ጣቢያዎች ሁሌም ክትትል ማድረግ በአፈጣጠን ደረጃ በጣም አስቸጋሪ ነው የሚሆነው። በጣም ሰፊ የሰው ኃይል ያስፈልገዋል። በጣም ሰፊ በጀት ያስፈልገዋል። እንደገና የዕለት ተዕለት ስራ ማድረግ ሁሉንም አጠቃላይ ስራዎቹን ማቆሙን ጭምር ሊሆንበት ነው። ምክንያቱም ኮሚሽኑ የማስተማር ኃላፊነት አለው። ስለ ሰብአዊ መብት አቤቱታ ሲቀርቡ የመመርመር ኃላፊነት አለው። ለጥቃት ተጋላጭ የሆኑ የህብረተሰብ ክፍሎች፣ ሴቶች፣ ህጻናት፣ አካል ጉዳተኞች፣ የእድሜ ባለጸጋዎች፣ ውህዳን ብሔረሰብ አባላት እና የመሳሰሉትንም ልዩ ትኩረት ሰጥቶ የመከታተል ኃላፊነት አለው። ሰፊ ዘርፈ ብዙ የሆነ ኃላፊነት ስላለው ሌሎችን ስራዎች እንዳያካሄድም ያደርገዋል። ስለዚህ ምንድን ነው የምናደርገው? እቅድ በማውጣት በየአመቱ ወይም ደግሞ በሁለት አመት አንድ ጊዜ እንደየሁኔታው በማረሚያ ቤቶችና በፖሊስ ጣቢያዎች ክትትል ይደረጋል። ምክንያቱም እነዚህ የጠቀስካቸው ማረሚያ ቤቶችና ፖሊስ ጣቢያዎች ለመብት ጥሰት ተጋላጭ የሆኑ ተቋማት ናቸው። ስለዚህ እነዚሁ ታራሚዎችና በህግ ጥላ ስር ያሉ ሰዎች ዜጎች ደግሞ ለመብት ጥሰት የተጋለጡ ስለሆነ ክትትል እናደርጋለን። ነገር ግን ሁሉንም በየዕለቱ ማድረግ ግን ከአፈጣጠም አንጻርም ተጨባጭና ተግባራዊ ሊሆን የማይችል ነው። ከዚህ ባሻገር ግን አቤታዎች በሚቀርቡበት ጊዜ አቤታዎች በቀጥታ ታራሚዎች ያቀርባሉ፣ በቤተሰቦቻቸው አማካኝነትም ያቀርባሉ። አቤታ በሚቀርቡበት ጊዜ ግን የትም ቦታ በመሄድ በማንኛውም ሰዓት በመሄድ አቤታውን መሰረት አድርገው ግን የምርመራ ስራ ይካሄዳል። ኮሚሽኑ የመብት ጥሰት ደርሶብናል ያሉ ታራሚዎች ወይም ተጠርጣሪዎች ወይም በቀጠሮ ማረፊያ ያሉ ዜጎች ጉዳይ ተከታትሎ የደረሰው ጥሰት ትክክል ሆኖ በማስረጃ ሲያገኘው ጥሰት ፈጻሚዎቹ በሕግ የሚጠየቁበት ሁኔታም ይፈጥራል። ስለዚህ በሁለቱም መንገድ ነው። ነገር ግን አቤቱታ ሳይቀርብለት ክትትል የሚያደርግበት ግን ቅድም በጠቀስኩት አገባብ ነው ማለት ነው።
ለመሆኑ በየፍርድ ቤቱ ተወካዮቻችሁን ትልካላችሁ? የፍርድ ሂደቶችን ለመታዘብ ያህል እንደ ታዛቢዎች ትልካላችሁ?
አዎ፣ የምንልክበት ሁኔታ አለ። ነገር ግን ሀገራችን ፍርድ ቤቶች በነጻነት እንዲሰሩ በነጻነት እንዲንቀሳቀሱ ሕጉና ስርዓቱ ስለሚፈቅድ ፍርድ ቤቶች ጉዳያቸውን በራሳቸው መንገድ እንደሚያከናውኑ ይታወቃል። የኢትዮጵያ ሰብአዊ መብት ኮሚሽን በመቋቋም አዋጁ በግልጽ እንደተቀመጠው በፍርድ ቤት የተያዘ ጉዳይ፣ በሂደት ላይ ያለ ጉዳይ የማየት ስልጣንም የለውም። ወይም ደግሞ በምክር ቤቶች የተያዘ ጉዳይ፣ በተወካዮች ምክር ቤት ወይም በፌዴሬሽን ምክር ቤት የተያዘ ጉዳይም የማየት ስልጣን የለውም። ነገር ጉዳዩ ካለቀ በኋላ ግን የማየት ስልጣን አለው። ከተወሰነ በኋላ ክሰት ካለ የመሰት ጉዳይ ካለ የማየት ስልጣን አለው። ግን በሂደት ያለ ጉዳይ ግን እንዲህ ቅድም እንዳልከው ለመታዘብ ካልሆነ በስተቀር አልጋ ገብቶ ጉዳዮችን እንዲያይ እንዲመረምር የሚያስችለው ኃላፊነት ወይም ማንዴት ስለሌለው ያንን አያደርግም። ግን ፍርድ ቤት በየጊዜው እኛን ለመብት የተያዙ ጉዳዮች ግን እንድናጣራ ወደ እኛ የሚመራበት ሁኔታ አለ። አሁን ባለፈው አመት ከዚህ ከቂሊንጦ የቀጠሮ ማረፊያ ቤት ጋር በተያያዘ በቃጠለው ምክንያት እጃቸው አለበት ተብሎ የተጠረጠሩ ታራሚዎች ላይ ደረሰ ተብሎ የቀረበ የመብት ጥሰት ጉዳይ ላይ ለፍርድ ቤት በማቅረባቸው እነዚህ ዜጎች ፍርድ ቤቶች ደግሞ እኛ የመብት ጥሰቱን እንድናጣራ ኃላፊነት ሰጥተውናል። ይህንን እያጣራ እንደ ሂደት ላይ ነው ያለ ነው። ስለዚህ በእንደዚህ አይነት ሁኔታዎች በምንታዘዝበት ጊዜ ጉዳዩ ወደ እኛ በሚመራበት ጊዜ የምናይበትና የምናጣራበት የምንመረምርበት ሁኔታ አለ።
ይህንን ስፋት ያለው የእስር ቤቶችና የወህኒ ቤቶችን የሰብአዊ መብቶች አያያዝ ጉዳይ በተመለከተ ከተለያዩ የሀገር ውስጥና ዓለም አቀፍ ተቋማት ምላሽ ለማግኘት እየሰራሁ ነው። ከፌዴራል ፖሊስ አንስቶ ከየፖሊስ ተቋማቱ፣ ከፌዴራል የማረሚያ ቤቶች አስተዳደርና አቤቱታዎች ከሚሰሙባቸው ወህኒ ቤቶችና ማቆያ ስፍራዎች፣ ከቀድሞ ታራሚዎችና ከአሁን ታራሚዎች ወይም የተያዙ ሰዎች ቤተሰቦች፣ እንዲሁም እርሶ አድማጭ የርሶ የራሶ ጉዳይ ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዛሬ 5 ዓመት አውጥቶት በነበረ አንድ ሪፖርቱ በኢትዮጵያ ወህኒ ቤቶች ውስጥ በተናጠል ወይም ለብቻቸው እንዲታሰሩ በመደረጋቸው ምክንያት እስር ቤቶቹ ባለባቸው መጨናነቅ፣ በቂ የጤና ጥበቃ አገልግሎት ባለመኖሩ እስከ 62% የሚሆኑ እስረኞች የአእምሮ ጤና መታወክ የደረሰባቸው መሆኑን የኢትዮጵያ የጤና ጥበቃ ሚኒስቴር አውጥቶታል ያለውን መረጃ አንተርሶ አስታውቋል። ሌሎቹስ ከመብቶች ጋር የተያያዙ ክሶች? ዛሬ ያለውንስ ሁኔታ የውጭ ጉዳይ መስሪያ ቤቱ እንዴት ነው እየተከታተለ ያለው? ጠይቄያለሁ፣ መልስ እየጠበቅኩ ነው። ዓለም አቀፍ ቀይ መስቀል ኮሚቴ ICRC ነው በምህጻር፣ እንዲህ አይነቶቹ ጉዳዮች ከሚያስጨንቋቸው አካላት አንዱ ነው። ጠይቄ ነበር። የህዝብ ግንኙነት ኦፊሰሯ ኦሬሊ ላሻን መልሳቸውን በኢሜይል ሰጥተውኛል። እንዲህ ይነበባል።
ዓለም አቀፍ ቀይ መስቀል ኮሚቴ ICRC በሙሉ ሀገሪቱ ያሉ ሁሉንም ፌደራልና የክልሎች እስር ቤቶች እንዲያይ ተፈቅዶለታል። በአሁኑ ጊዜም ICRC ኢትዮጵያ ውስጥ አዲስ አበባ የሚገኙ 3 እንዲሁም ዝዋይ፣ ሸዋሮቢትና ድረዳዋ ያሉ በጠቅላላ 6 እስር ቤቶችን እየፈተሸ ነው። በአንዳንድ ክልላዊ እስር ቤቶችም በትግራይ፣ በአፋር፣ በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝ፣ በሐረሪ፣ በደቡብ፣ በጋምቤላ ሊኖሩ ይችላሉ በሚባሉ ሁኔታዎች ላይ በመመርኮዝ በማቆያ ስፍራዎችም ድጋሚና የክትትል ጉብኝቶችን ያደርጋል። እነዚህ ጉብኝቶች የሚደረጉት በICRC መደበኛ የአሰራር አካሄዶች መሰረት ነው። እነዚህም ከእስረኞች ጋር በግል መወያየት፣ የእስር ቤቶቹን ሁሉንም አካባቢዎች ማየት፣ ከባለስልጣናቱ ጋር ቀጥተኛና ምስጢራዊ ንግግሮችን ማድረግ ናቸው። ፍተሻዎቹ የሚደረጉት እስረኞች የተያዙባቸው ምክንያቶች ምን ይሆኑ፣ ምን የተያዙት በክብርና ስብዕና በተሞላው ሁኔታ እንደሆነ ለማረጋገጥ ነው። ዓለም አቀፍ ቀይ መስቀል ኮሚቴ በመላው ዓለም በእስር ስፍራዎች በሚሰራባቸው መንገዶች መሰረት በጉብኝታችን ላይ የምንነጋገረው ከሚመለከታቸው ባለስልጣናት ጋር ሲሆን ከመካከላቸው እኛም ድጋፍ ልንሰጥባቸው የምንችላቸውን የማረሚያ ሐሳቦችም እናቀርባለን። ኢትዮጵያ ውስጥ ያሉ የእስር ስፍራዎችን የሚመለከተው ጉዳይ የሚወድቀው በሚስጥራዊነት በሚያዙ ከብሔራዊና ክልላዊ ባለስልጣናት ጋር በሚደረጉ የሁለት ወገን ውይይቶች እርከን ውስጥ ነው። ይህኛ በምንሰራባቸው ሀገሮች ሁሉ ውስጥ የምንከተለው ነው።
ኢትዮጵያ በአውሮፓ የዘመን አቆጣጠር ከ2012 እስከ 2015 ዓመተ ምህረት ላሉት ዓመታት የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ነች። በሌላ በኩል ግን የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ብርቱ ስጋቱን ከሚገልጽባቸውና ቅሬታ ከሚያሰማባቸው ሀገሮች አንዷም ኢትዮጵያ ነች። የኤጀንሲው ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ባለፈው ዓመት ተገኝተው በነበረበት አንድ ዓለም አቀፍ መድረክ ላይ ይህንኑ ስጋታቸውን አሰምተው ነበር።
While Ethiopia has made impressive gains in terms of economic development, we are deeply concerned about repeated allegations of excessive and lethal use of force against protesters, enforced disappearances and mass detentions, including of children, as well as by worrying restrictions on civil society, the media and opposition.
Ethiopia በመጣኔ ሀብት ልማት መስክ አስደናቂ እድገት እያስመዘገበች ብትሆንም ለተቃውሞ አደባባይ በሚወጡ ሰዎች ላይ ከመጠን ያለፈና ገዳይ ኃይል እንደምትጠቀም፣ የሰዎችን ደብዛ በኃይል ማጥፋትና ሕፃናትን ጨምሮ በገፍ የሚካሄዱ ጅምላ እስራቶችን እንደምታካሄድ የሚቀርቡባት ተደጋጋሚ ክሶች፣ እንዲሁም በሲቪል ማህበረሰብ በመገናኛ ብዙሃንና በተቃዋሚዎች ላይ የጣለቻቸው አሳሳቢ ገደቦች በጥልቅ ያስጨንቁናል።
አስፈላጊ ፍተሻዎችና ክትትሎችን ኢትዮጵያ ራሷ ባቋቋመቻቸው ተቋማትና መስሪያ ቤቶች እንደምታደርግና አስፈላጊ ናቸው የምትላቸው ንርምጃዎች እንደምትወስድ በየወቅቱ የምትናገር በመሆኗ እንዲህ አይነቱን አካሄድ እንደሚያደንቁ የሰብአዊ መብቶች ከፍተኛ ኮሚሽነሩ ዘይድ ራአድ አልሁሴን ጠቁመው ክሶቹን ለማጠናከርም ይሁን ለማስተባበል እንዲቻል መንግስቷ ነጻ ወገናዊነት የሌለውና ዓለም አቀፍ ጥረትን የማስተናገድ ሐሳብንም ግምት ውስጥ እንዲያስገባ አሳስበዋል። በዚህ የመንግስታቱ ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር ሐሳብና በሌሎችም መንግስቱ ላይ በሚነሱ ክሶች ላይ የከፍተኛ ኮሚሽነሩ ቢሮ ዛሬ ምን እንደሚል ከጅምላ ስርዓት ደብዛ ማጥፋትና ሌሎችም ስጋቶቹ ጋር የተያያዙ ጥያቄዎችን ይዤ ተጻጽፌ ነበር። የቢሮው የህዝብ ግንኙነት ኦፊሰር ኒኮሊታ ፓንታ በኢሜል እንዲህ የሚል መልስ ሰጥተዋል።
ኢትዮጵያ የስቃይ አያያዝ ማስወገጃ ዓለም አቀፍ ስምምነት ፈራሚ ባለመሆኗ ምክንያት የስቃይ ያዋራጅ የሰብአዊ አያያዝና ቅጣት ማስወገጃ ንዑስ ኮሚቴ አባላት በኢትዮጵያ ጉዳይ መናገር አይችሉም። በተጨማሪም ጸረ ስቃይ አያያዝ ኮሚቴ ኢትዮጵያን ስላልጎበኘ በማስረጃ የተደገፈ ትንታኔ መስጠት ይሳነዋል። በመጨረሻም የስቃይ አያያዝ ጉዳዮች ልዩ ራፖርተር ወደ ሀገሪቱ አልሄደም። ስሞታዎች የሚደርሱትም አልፎ አልፎ ነው።
የኢትዮጵያ ማረሚያ ቤቶች አስተዳደር እስረኞችን የሚይዘው ሰብእናቸውን ጠብቄ ነው ይላል። የአስተዳደሩን የህዝብ ግንኙነት ጽህፈት ቤት ረዳት ኃላፊ አቶ አዲሱ ጴጥሮስን አነጋግሬያለሁ።
የማረሚያ ቤቶች የህግ ታራሚዎችን ሰማዊ መፍታ ክብረ ነው የሚይዘው። ይህንንም እንደ ቀይ መስቀል እና የሰብአዊ መብት ድርጅቶች እየመጡ ይጎበኛቸዋል። እሱንም በየጊዜ አስተያየት ይሰጡናል። እንግዲህ ካንግረስ በሚሰጡን አስተያየት መሰረት አዎንታዊ የሆነ ምላሽ ነው እየሰጡን ያለ። እንደዚህ አይነት ነገሮች እኛ እንሰማለን። ነገር ግን ይሄ ብዙ ጊዜ ሐሰት የሆኑ መረጃዎች ናቸው። በተለያየ ጊዜ እንደዚህ የሞተን የተባለ እዚህ በፊትም በእናንተ ጣቢያ ተዘግቦ እኛ ማጣራት ማድረግ ነበር። ልክ እንደ ማንኛውም ውጭ እንዳለው ህብረተሰብ ሁሉ ይታመማሉ። መጀመሪያ እዛ ባለው ክሊኒክና እኛ ሆስፒታል አስፈላጊ የሆነ ህክምና ይደረግላቸዋል። ከሆስፒታላችን አቅም በላይ ሲሆን ደግሞ ሪፈር ተብለው ህክምና ላይ ያሉ የሚያልፉ ያለፈ አለ። ከዛ ውጭ ግን አብዛኛውን እኔ ሰማሁ ድረስ ከእውነት የራቀ መረጃዎች ናቸው የሚሉ።
ባለፉት አራት ወራት ውስጥ ብቻ 3 ሰዎች ምርመራ እየተደረገባቸው እንደሞቱ፣ እንደውም አንደኛው ከትናንትና በስቲያ 3ኛ ወንጀል ችሎት የቀረበ ታሳሪ እፊቱ ድብደባ ተደርጎበት አንደኛው ሲሞት ማየቱን ተናግሮ ነበረ። እንደዚህ አይነት ሁኔታዎችን ስትከታተላላችሁ?
እኛ እንግዲህ ይሄን ነገር እኔ መረጃ የለኝም። ነገር ግን እያንዳንዱን ነገር የሚሆነውን በየጊዜው ክትትል ይደረጋል። ከፍተኛ አመራር ሳይቀር ታች ድረስ እየወረዱ ነው የቪዲዮ ሱፐርቫይዘር የሚያደርጉ። ከእነሱም በተጨማሪ የውጭ አካላትም ቅድም እንደነገርኩ ተገቢውን ክትትል ነው የሚያደርጉት። እንግዲህ በህመም የሚሞቱ ይኖራሉ። እሱም አስፈላጊው ሕክምና ከተደረገላቸው በኋላ ነው። ከሆስፒታልም ማስረጃ ፖሊስም በተገቢ ሁኔታ ይከታተላል። ከፖሊስም ማስረጃ ማግኘት ይቻላል። በእኛ በኩል ይሄ ድብደባ ምን የሚባል ነገር እኛም ግራ ነው የሚገባን። ፍርድ ቤትም በየጊዜው ለምንጠየቃቸው ጥያቄዎች ተገቢው ምላሽ እየሰጠን ያለን በቂ የሆነ ማስረጃ ጋር ነው የምናቀርበው።
እንደዚህ አይነት ክሶች በነገራችን ላይ ከታሳሪዎቹ ብቻ ሳይሆን የሚሰሙት ከሰብአዊ መብቶች ተሟጋቾች ድርጅቶችም ይሰማሉ። እንደ ሂውማን ራይትስ ዋች አይነት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር ቢሮ ኮሚሽነሩን ራሳቸውን ጨምሮ ይሰማሉ። ከጅምላ እስራቶች ጀምሮ በእስር ቤቶች ውስጥ የሚካሄዱ የስቃይ አያያዞች እንዳሉ ነው የሚሰሙት። እነዚህን እንዴት ነው የምታዩት እናንተ እነዚህን ክሶችና ወንጀላዎች?
ይህንን እኮ በአካል ገብቶ እኛ እንደውም ጋዜጠኞችን ገብተው ቢያረጋግጡ ደስ ይለናል። ለማንኛውም ሰዓት ስትመጡ እንደው ከቃል ባለፈ በተግባር ላይ ቢታይ የበለጠ የተሻለ ነው የሚመስለኝ። መብታቸው ተጠብቆ በአግባቡ ነው የሚያዙት እንጂ በዚህ አይነት ችግር እስካሁን ድረስ እኔ እስከማውቀው ድረስ አጋጥሞ ማውቅም ይወራል። ወሬውን ግን ታች ድረስ ወርደን እናያለን። ከፍተኛ አመራሩም ይወርዳል። እውነት የራቀ ነው ብዙ ጊዜ ሆኖ የሚገኘው። እንግዲህ ሰው ለምን አወራችሁ ተናገራችሁ ማለት አይቻልም። ትልቁ ነገር ግን ተግባር ላይ ያለው ነው። መሬት ላይ ያለው ሲታይ እኛ እንግዲህ አድዋው እንደሚያዝ ነው የማውቀው።
ከዓለም አቀፍ ቀይ መስቀል ኮሚቴ በተጨማሪ ጋዜጠኞች ወይም ሌሎች ነጻ አካላት በየጊዜው በጠየቁ ጊዜ በእስር ቤቶች ውስጥ እየገቡ እስረኞችን ራሳቸውን ማነጋገር እንዲችሉ ትፈቅዳላችሁ እንዴ?
ፈቅዳላ እንደውም ያ በደስታ ነው የምንፈቅዳ። ይመጣሉ አንተም ብለን የሚፈልጉትን አማርጠው መጎብኘት ይችላሉ፣ ማየት ይችላሉ። ከዚህ በፊትም ገብተው ብዙ እኮ ዘገባዎችን የሰሩ ጋዜጠኞች አሉ።
መርማሪዎችና የወህኒ ቤት አንዳንድ ሰራተኞች ወይም እዛ ያሉ ኃላፊዎች እጅግ አምባገነን ናቸው። እንደውም የመንግስትን ትዕዛዝ ሁሉ አይቀበሉም። የብዙ ባለስልጣናትን ትዕዛዝ የማይቀበሉ፣ የፍርድ ቤትን ትዕዛዝ የማይቀበሉ፣ እንደፈለጋቸው የሚኖሩ፣ ካደረጉ በኋላም የሚክዱ ሰዎች ናቸው ያንን ማድረጋቸውንም የሚሉ ክሶች አሉ። ይህን ትሰማላችሁ?
ማረሚያ ቤት የማስፈጽመው የፍርድ ቤት ውሳኔ ነው። በፍርድ ቤት ውሳኔ መውጣት አይችልም። ከወጣም በህግ እንደሚጠየቅ አውቀዋለን። ስለዚህ የፍርድ ቤትን ትዕዛዝ ነው። ወደ እኛ የሚመጡትም በፍርድ ቤት ውሳኔ ነው። አቅርቡም ስለም በፍርድ ቤት ይቀርባሉ። የማናቀርብበት ጊዜ ያለ አይመስለኝም። ነገር ግን አልፎ አልፎ የመኪና እጥረት ሊኖር ይችላል። በጣም አዲስ አበባ ላይ በርካታ ፍርድ ቤቶች ነው ያሉ። እዛ ሁሉ በታክስ ላይ ደርስ ይችላል። ይህንንም ፍርድ ቤትን የቀጣ እየጠየቅን በሌላ ጊዜ ብንመጣበት ሁኔታ አለ። ወይም ሕክምና ላይ ሊሆን ይችላል፣ በተለያየ ምክንያት ሊሆን ይችላል እንጂ ማረሚያ ቤት ከፍርድ ቤት ውሳኔዎች የወጣበት ጊዜ የለም። የሚያስፈጽመው የፍርድ ቤትን ውሳኔ ነው።
አቶ አዲሱ ጴጥሮስ ለሰጡኝ ማብራሪያ ለጊዜው እጅግ በጣም አመሰግናለሁኝ። ይሄንን ውይይት እንቀጥላለን። እንግዲህ ሌሎችም አካላት ባሉበት እንደዚሁ አስተያየቶን ሐሳቦን ማንሸራሸር እንዲችሉ፣ የመንግስቶንም አቋም መግለጽ እንዲችሉ እድል ከፍታለሁኝ። እንደገና ተመልሼ እመጣለሁኝ። በጣም እግዜር ይስጥልኝ ለዛሬ።
እኔም አመሰግናለሁ።
ይህ በእንዲህ እንዳለ ሂዩማን ራይትስ ዋች የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ቡድን በቅርቡ ባወጣው የ2017 የዓለም የሰብአዊ መብቶች ይዞታ ሪፖርት ውስጥ ኢትዮጵያ ውስጥ አለ የሚለውን ሁኔታ በዘገበበት ክፍሉ የእስር ቤት ስቃይና በዘፈቀደ መታሰር በሚል ርዕስ የሚከተለውን አስፍሯል። እንዲህ ይነበባል።
የኢትዮጵያ የጸጥታ ኃይሎች ሲቪል ለበስ የጸጥታና የደህንነት ኃይሎችን ጨምሮ የፌዴራል ፖሊስ፣ ልዩ ፖሊስና ወታደሮች በሕጋዊና ድብቅ ማቆያ ቤቶች ውስጥ የታሰሩ የፖለቲካ እስረኞች ቃል እንዲሰጡና መረጃ ለማውጣጣት ይገርፏቸዋል፣ አለያም ያልተገባ አያያዝ ይፈጽሙባቸዋል። በቅርቡ በተካሄደው ሰላማዊ ሰልፍ ተያይዞ ከታሰሩት አብዛኞቹ በእስር ቤቶችና በወታደር ካምፖች ጨምሮ ስቃይ እንደደረሰባቸው ተናግረዋል። በርካታ ሴቶች በእስር ቤት ውስጥ መደፈራቸውን አለያም የወሲብ ትንኮሳ እንደደረሰባቸው ተናግረዋል። እንደዚህ አይነት የመብት ጥሰቶችን በፈጸሙ የጸጥታ ኃይሎች ላይ ምርመራ ስለመካሄዱ ወይም ስለመቀጣታቸው ምንም ፍንጭ የለም።
ሙሉን ሪፖርት ከሂዩማን ራይትስ ዋች ዌብሳይት ማግኘት ይቻላል። የስቃይ አያያዝ ሰለባዎችና ከስቃይ አያያዝ የተረፉ ሰዎችን ጉዳዮች የሚከታተለውና የሚሟገተውም Survivors of Torture International ሌሎችም ዓለም አቀፍና የሀገር ውስጥ አካላት የሚሏቸውን ይዤ በሌላ ዝግጅት እመለሳለሁ። ለአሜሪካ ድምፅ ሶሎሞን አባተ ነኝ፣ ዋሽንግተን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ማስተናገዳችሁ አዲሱ አበበ ነኝ። ንጉሡ ታምሬ ፕሮግራሙን እያቀነባበረ ነው። ሁለተኛውን አጋማሽ ልንጀምር ነው። ጃ ጃ ጃ የሙዚቃ ቃና
እንደምናመሻችሁ እንደምሰነበታችሁ፣ ውድ የሙዚቃ ቃና አድማጮች። የሙዚቃ ቃና ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ አማርኛ ቋንቋ ዝግጅት ክፍል ዘወትር ቅዳሜ በዚህን ሰዓት ወደ እናንተ የሚደርስ የሙዚቃ ፕሮግራም ነው። የሙዚቃ ምርጫችን በውጭ አገር ቋንቋ የተሰሩ በተለይም በእንግሊዘኛ ቋንቋ የተዘፈኑ ዘፈኖች ተመርጠው ወደ እናንተ አድማጮች ጆሮ የሚደርስበት ፕሮግራማችን ነው። አብሬያችሁ የማመሻው ጽዮን ግርማ ነኝ። አብራችሁ ይቆዩ። Dwight ሁለት ድምጻውያን ባንድ ዘፈን ላይ እኩል ተሳትፎ ኖሯቸው የሚያቀነቅኑት ነው። ዱዌት በመሳሪያ ብቻ ለሚቀነባበር ሙዚቃም ያገለግላል። ሁለት ሰዎች በአንድ ፒያኖ ላይ አብረው ሲሰሩ ፒያኖ ዱዌት ይባላል ወይም ፒያኖ ፎር ሃንድ ሲሉታል። ሞዛርት በወጣትነቱ ጊዜ ከህቱ ማሪያን ጋር በ1765 ዓመተ ምህረት የመጀመሪያውን የዱዌት ስራቸውን አቅርበው እንዳስጀመሩ መረጃዎች ያስረዳሉ። እኔ ለዛሬ በቅብብል የተዘፈኑ ዘፈኖችን መራርጫለሁ። ማርቪን ጌይ እና ታሚ ቴርል በ1967 ዓመተ ምህረት Ant Mountain High ሲሉ ያቀነቀኑት ልጋብዝ። Listen baby, ain't no mountain high, ain't no valley low, ain't no river wide enough baby. If you need me call me, no matter where you are, no matter how far. Don't worry baby, just call my name, I'll be there in a hurry. You don't have to worry. Oh baby, there ain't no mountain high enough, ain't no valley low enough, ain't no river wide enough to keep me from getting to you baby. Remember the day I set you free, I told you you could always count on me darling. From that day on I made a vow, I'll be there when you want me some way somehow. Oh baby, that ain't no mountain high enough, ain't no valley low enough, ain't no river wide enough to keep me from getting to you baby. ከማርቪን ጌይ እና ታሚ ወደ ዶሊ ፓርተን እና ኬን ሮጀርስ በጋራ ወደ አቀነቀኑት ዜማ አሻገራለሁ። ዶሊ እና ኬን በጋራ በመሆን በመድረክ ስራዎቻቸው በርካታ ተመልካቾቻቸውና አድናቂዎቻቸውን ሲያስደምሙ የኖሩ ተወዳጅ ድምጻውያን ናቸው። በ1983 ዓ.ም አይስላንድስ ኢንደስትሪም በማለት ያቀነቀኑትን ተጋበዙ። አይስላንድስ ኢንደስትሪም
When I met you, there was peace on me. I set out to get you with a fine-tooth comb. I was soft inside, there was something going on. You do something to me that I can't explain. Hold me closer and I feel no pain. I can feel in my heart something going on. Tender love is blind, it requires a dedication. All this love we feel needs no conversation. Desire together, making love with each other. I am in the
አሁን ደግሞ ወደ ሁለት ድምጽ መረዋ አንስት ድምጻውያን ዜማሉ ሰዳችሁ ዊትኒ ሂውስተን እና ማሪያ ኬሪ በጋራ ወደ አቀነቀኑት ዜማ ዊትኒ እና ማሪያ ይሄን ዜማ በጋራ ከማቀንቀናቸው ከስምንት አመታት በፊት ዊትኒ በየቀረበችባቸው የቴሌቪዥን ጣቢያዎች ላይ ስለ ማሪያ የምትታስበው ስትጠየቅ ስለሷ ምንም አላሰበም አስቤም አላውቅም ስትል ለማሪያ ደንታ እንደሌላት በመግለጽ ተመለስ ነበር ከስምንት አመታት በኋላ ግን ሁለቱ ድምጻውያን በጋራ ሆነው እየተቀባበሉ ለማቀንቀን በቁ የልብ ጓደኛሞች እንደሆኑም ይናገሩ ነበር ዊትኒ በሞት እስክታልፍ ድረስ ማሪያና ዊትኒ በ1998 ዓመተ ምህረት When You Believe ሲሉ ያቀነቀኑትን ተከታዩ ምርጫዬ ላድርገው
Now we are not afraid, although we know there's much to fear. We were moving mountains long before we knew we could.
ከ1998 ወደ 1987 ልመለስና አሪታ ፍራንክሊን ከጆርጅ ማይክል ጋር በመሆን ያቀነቀኑትን I knew you were waiting for me ዜማ ተጋበዙልኝ ኬሊን የመጨረሻ ዜማ አድርጌ ልሰናበታችሁ። አይ አም ዩር አንጀል ይሉናል ሲሊንዲዮና አርኬሊ በ1998 ዓመተ ምህረት በጋራ ባቀነቀኑት ዜማ። እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ በሙዚቃ ቃና ዝግጅት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ሳምንት በሌሎች ምርጥ ምርጥ ዜማዎችን መራርጬ ወደ እናንተ ለማድረስ ቃል ገባለሁ። ለዛሬው በሲሊንዲዮንና አርኬሊ I am your angel ሰናበታችሁ። ደህና ደሩ።
ልዩ ካውንስል ሮበርት ሚለር የሚመሩት ሩሲያ በዩናይትድ ስቴትስ የምርጫ ሂደት ውስጥ አልቃ ገብታለች የሚለውን ክስ የሚመረምረው የዩናይትድ ስቴትስ ፌዴራላዊ አካል የመጀመሪያው ክስ በይፋ እንዲመሰረት አጽድቋል። ክሱ እንደሚመሰረት ትላንት አርብ ያሳወቁት የሚዲያ ዘገባዎች ናቸው። ከስልጣን የተወገዱት የካታላኒያ ፕሬዚደንት ካርለስ ፒድሞንት ያስወገዳቸውን ካቢኔ ውሳኔ እንዲቀበሉ የስፓኝ ማዕከላዊ መንግስት ካዘዛቸው በኋላ ለካታላኒያ ነጻነት መታገል ቀጥላለሁ ሲሉ ዛሬ ቃል ገብተዋል። አንድ የፈረንሳይ ፍርድ ቤት የኢኳቶሪያል ጊኒ ምክትል ፕሬዚደንት ቶዶሪን ኦቢያንግን ባለፈው አርብ የሶስት ዓመታት እስራት በየነባቸዋል። ይሁንና አሁንኑ አይታሰሩም። የሀገራቸውን ገንዘብ ፈረንሳይ ውስጥ የቅንጦት ንብረቶችንና ሌሎች ጥሪቶችን ለመግዛት አውለውታል በሚል ክስ ነው የተፈረደባቸው። ቶዶሪን ኦቢያንግ የኢኳቶሪያል ጊኒ ፕሬዚደንት ዶሮር ኦቢያንግ ልጅ ናቸው።
የአሜሪካ ድምጽ ራዲዮ ጣቢያ ከምሽቱ 3 እስከ 4 ሰዓት በኢትዮጵያ አቆጣጠር በ19 እና በ25 ሜትር ባንድ ያሰማውን ፕሮግራም ፈጸመ። ነገ ከምሽቱ 3 ሰዓት እንገናኛለን። ደህና ደሩ።
This program has come to you from the Voice of America, Washington.